voice of America.
በቤንሻንጉል ጉሙዝ ክልል ውስጥ የስልጣና ቦታ ገንብተው ህገወጥ ወታደራዊ ስልጣና ሲያካሄዱና ሲወስዱ የነበሩ ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለህይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የከተማው ህዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል። ግርማ ዝርዝሩን አሰናድታለች።
የቤንሻንጉል ጉሙዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉሙዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላኑንዝ በተባለ ቦታ ጫካ ውስጥ ነው። 100 የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል።
ካንድሮስ ባደረግነው ኦፕሬሽን 1 ወጣቶች ናቸው ግልጽ ያለውና በራሳቸው 20 አለ። ቀደም ብሎም ደግሞ ዝም ብሎ በራሳቸው 1 ቀን 2 ቀን ሁኔታውን እዚያ ገብተው ካዩ በኋላ የማይጠቅም ነገር መሆኑን አይቶ በራሳችን ቀደም ብሎ የመጡ ወጣቶች አሉ። ስለዚህ አጠቃላይ ከዚያ በእኛ ባደረግነው ኦፕሬሽን እና በራሳችን ደግሞ እዚያ ገብቶ የማይረባ ስራ መሆኑን አውቆ የተመለሱ 20 የሚሆን ወጣት አለ። እንደ አጠቃላይ ወደ 70 የሚሆን ወጣት ነው ቀድሞስ ተመልሶ ወደ አካባቢያቸው ወይ ደግሞ ወደ ብራዚል ከተማ ገብቶ ያለ ማለት ነው።
በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ።
ያገኘናቸው ወጣቶች በጣም 16 ዓመት 15 ዓመት አብዛኛው በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዚያ የስራ አለ በሚል ሌሊት ሌሊት የሸወዷቸው እዚያ ስራ እናሰራቸው ያለን የደፍተር እስክሪፕቶ ታገኛላቸው በሚል የሸወዷቸው እና ከወሰዷቸው በኋላ ደግሞ እዛ ማሰልጠኛ ካምፕ ያስገቡ ወታደራዊ ስልጠና ስለዚህ ነው የነበረው።
ወደ 100 የሚደርሱ የሰልጣኝ ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም?
እንግዲህ ይሄንን ቅድም እንዳልኩሽ ቦርደር ናት እቺ ቦታ። እነዚህ ወጣቶች በአብዛኛው ከቦርደር አካባቢ እያተወደ የሚሄዱ ሲሆን እንትኑም አልቆየም የቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቅ የእኛ ትኩረት ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዚያ ደረጃ የተፈጠረ ነገር ነው ያለው። እንትንም ብዙ የቆየ አይደለም።
ምን ያህል ጊዜ ቆየ?
አብዛኛውን ቆይታዎቹ 15 ቀን ያላቸው ናቸው። ትልቅ የሚባለው እስካሁን ያለ መረጃ ያለ
ወጣቶቹ ሲሰለጥኑበት የነበረ አንድ የጦር መሳሪያ መያዙን የገለጹት አቶ ሙሳ በተገኘው መረጃ መሰረት ከ12 በላይ የጦር መሳሪያ ከሸሹት ጋር ተሰውሯል ተብሏል። ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የሕክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል። አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልን ብለዋል። በቤንሻንጉል ጉሙዝ ክልል በምስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል።
ምንም ግንኙነት የለውም። በአቅጣጫም ሰዎች ያሉበት አቅጣጫና ችግር የተፈጠረበት ምስራቅና ምዕራብ ነው። ብዙም ምንም ግንኙነት የለውም ማለት ይቻላል።
በተያያዘ በክልሉ ከ20 ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ከቀናት በፊት ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ከቤንሻንጉል ጉሙዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከ28,000 በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ።
አሁን በሁለት መሻሻሎች ያሉ የተረጋጋ ነገር አለ። መረጋጋት እየተፈጠረ ነው። ከቀን ወደ ቀን የተሻሻለ ነገር አለ። አሁን በዚህ ግጭቱ ጋር ታይዞ ፕሪቼት ጋር ታይዞ የደረሰን የሞት ሰው የለም፣ የተፈናቀለ ሰው የለም፣ የቆጭቶ ምንድን ነው ወድሞ ንብረት የለም። ቆሟል ብሎ መውሰድ ይቻላል። የወጡ ሰዎችም ወደ ነበረበት አካባቢ የተመለሱም ስላለ የተረጋጋ ነው አካባቢ።
ተፈናቃዮቹን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በዘጠኝ መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ።
አሁን በጣም አስቸጋሪ ሁኔታ ላይ ያለ ብቻ እስካሁን በነቀምት ህዝብ እና በነቀምት መስተዳድር ባለው በከተማ መስተዳድር ባለው ነው ርዕስ ያለው። አሁን ህዝቡም ሌላ ምንም አሁን እርዳታ እንኳን ገብቷል እየተባለ እርዳታ እንኳን ይሄ ነው የሚል የለም። እስካሁን ይሄ ነው የተባለ ነገር የለም። ዩኒቨርሲቲ ላይ የነበረው ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ ተቀመጠ። ያም አይሆን ቦታ ነው። በጣም ህብረተሰቡ በጣም ችግር ላይ ነው።
ለምን አልተመለሳችሁም ብያቸው ነበር ለኙ ተፈናቃይ።
መንግስት እያመቻቸን ነው፣ ኮማንድ ፖስት አዘጋጅተናል ምን እየተባለ ነው። አሁን እንግዲህ ዛሬ 17 ቀናችን ነው ከአካባቢው ለቀን የወጣ ነው። እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራል እንጠይቃለን፣ ሰብአዊ መብትም እንጠይቃለን። የኦሮሚያ መንግስትም ያው እየጠየቅን ነው እያለን ነው እየሄድን በዞኑ ምስራቅ ወለጋ ዞኑ መስተዳድር እየሄድን ዛሬም ያው ጠይቀናል። እየተመቻቸ ነው ይባላል። እስካሁን ሆነ የሚባል ምንም ነገር የለም።
ሌላ ተፈናቃይ አግኝቼ በስልክ አነጋግሬያለሁ። የተሟላ ኑሮና ቤተሰብ ነበረን፣ አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቼዋለሁ ይላሉ።
የእግዚአብሔር ፈቅዶ መቼም ሳንሞት ወጣነ። ሁሉም ንብረት ከዚያ ነው የቀረ። ያው አሁን ዝም ብለን ቤተሰባችን ይዘን ከዚያው ነው በቃ የምናገኛት። አንድ ዳቦም ሆነ አንድ ትኝ መኮረንም ሆነ እንደውም አንዳንድ ቀን ሳልቀምስ ሁለት ሳልቀምስ የምናድርበት ምክንያትም አለ። በቃ ያው ሳይመሽ ሲቀር ህዝቡ ሳይ ሲሰለችን።
እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው እና እናንተ ለምን አልተመለሳችሁም?
ማለት መመለስማ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጥንፈኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ጠብና ስጋቻ ያው ከአመራሮች ጋር እና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱን በስራቸው ላይ እያሉ በቃ እንዴት መመለስ ይቻላል? ሌላም ደግሞ ያ የወደመ ንብረት፣ የተዘረፈ ንብረት፣ የተቃጠለ ቤት እሱም ደግሞ አልተተካም እንዴት ተብሎ መመለስ ይቻላል? መንግስትም ደግሞ ያው ያንንም ተክቶ ወይም ደግሞ ኃላፊነቱን ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት።
ያነጋገራችሁ አካል የለም? ከቤንሻንጉል ጉምዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌዴራል ማን ነው ያነጋገራችሁ ያለው?
ከኦሮሚያ ምክትል አስተዳደሯ መጣ። የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው ያው ሁኔታውን እናስተካክላለን፣ እርዳታ ምናምን እንልካለን፣ አይዟችሁ ምናምን ብለው ነው የተመለሱ። ከቤኒሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርፋችሁ እንዴት ነው? መመለስ ካለባችሁ ተመለሱ፣ የክልሉ መንግስት ልኮን ነው መጠን የነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጠው ነበረ። ወይስ እንዴት ነው? ወደዚያው ተመለሱ፣ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን ምትሉ? ወይ የክልሉ መንግስት ወይ ደግሞ ምክትል አስተዳደሩ ወይ የፌዴራል መንግስት ወይስ ደግሞ ራሱን ችሉ ኃላፊነቱን ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ ችላችሁ ኃላፊነቱን ወስዳችሁ ታስገቡናላችሁ ወይ ስንላቸው አይ ምልክት ነው የምናስተላለፍ እንጂ እኛም ኃላፊነት አንወስድም ብለው አሁን በቃ ህዝቡም ንብረታችን ለብዙ ጊዜ ደግሞ አሁን አስረኛችን ነው ከተፈናቀል የሞተው ሰው የተቃጠለው ንብረት ይሄ ብሎች ጠይቃቸው አይ እኛም አይ መመለስ አንችልም የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ከዚያ ወደዚህ ምንም ይሄ ነው ያለን የለም። በፌዴራል ደረጃ እንደ ጠየቅን የለም።
በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎይጅ ጋንፎይ ወረዳ ከመስከረም 16 ጀምሮ በተቀሰቀሰና በተባባሰ ግጭት በአምስት ቀናት ውስጥ 67 ሰዎች መገደላቸውን፣ ከ91,000 ሰዎች በላይ መፈናቀላቸውን፣ የአካል ጉዳት የደረሰባቸው ሰዎች መኖራቸውን፣ ብዙ መኖሪያ ቤቶች መቃጠላቸውን የክልሉም ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።